Voice of America.
እንደምን አመሸ ሰለሞን?
እግዚአብሔር ይመስገን። ዛሬ ውሎ ከመንግስት ጋር ነበርና እስቲ የፓርላማ ውሎ ምን እንደሚመስል አጫውተኝ።
ዛሬ ፓርላማው በአብዛኛው የተነጋገረው በበጀት ጉዳይ ላይ ነው። ዛሬ የተለየ የሚያደርገው የፓርላማውን ውሎ ሳይጠበቁ የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በስፍራው ተገኝተው በተረፈ የተለመደው ውይይት አልነበረም። ከተለመደው ውጪ እሳቸው አስቀድመው ከምክር ቤቱ አባላት ለተጠየቁ ጥያቄዎች ምላሾች ሰጥተው ነበረ እና መጀመሪያ እንግዲህ አቋሙ ይሄን ነበር የሚመስለው።
እስቲ ከበጀቱ ጉዳይ እንነሳና በምን ሁኔታ ነው በጀቱ የጸደቀው? ምንስ ንግግር ተደርጎበት ነው? እንግዲህ ውይይት አልተደረገም ካልክ እንዴት ነው የጸደቀው በጀት? ምንድን ነው የጸደቀው?
የምክር ቤቱ የገቢ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ባቀረቡት ሪፖርት መሰረት እንደሰማ ነው ወደ ስብሰባው መጨረሻ ላይ ነው የነገረሱት። እንግዲህ ምክር ቤቱ በበጀቱ ጉዳይ ላይ በተለያየ ደረጃ ለአንድ ወር ያህል ጊዜ ሲወያይበት እንደቆየ ተገልጿል።
ማናቸው እሳቸው?
እሳቸው የገቢ በጀትና ፋይናንስ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ለምለም ሂደጎ ናቸው። እሳቸው እንደገለጹልን እንግዲህ በዚህ ረቂቅ አዋጅ ላይ የበጀት አዋጅ ማለት ነው የተለያዩ የህብረተሰብ ክፍሎች ሀሳባቸውን ሰጥተውበታል። በተለያየ መንገድ በተለያየ ደረጃ ምክር ቤቱ ተወያይቶበታል። የቋሚ ኮሚቴውም ይህንን ጉዳይ ብዙ ጊዜ ሲወያይበት የቆየ ጉዳይ እንደነበረ አስረጆች መጥተው ከገንዘብ ሚኒስቴር በተለያየ ደረጃ ያሉ ከሚኒስትር ዴኤታዎች ጀምሮ እስከ ዳይሬክተር ድረስ በዚህ ጉዳይ ላይ መግለጫ ማብራሪያ ሰጡበት እንደነበረ እና ኮሚቴው በአጠቃላይ ይህንኑ ተነጋግሮ ለውሳኔ እንዳቀረበ ነበር የገለጹት እሳቸው እና በዚሁ መሰረት ዛሬ የጠቅላላ በጀቱን ብንመለከት ለ2013 የሀገሪቱ በጀት ሆኖ የተመደበው ወደ 476 ቢሊዮን ብር ሲሆን ከዚህም ካፒታል በጀቱ 176 ቢሊዮን ብር ሆኗል። መደበኛ በጀት ደግሞ 133 ቢሊዮን ብር ሆኗል። ከዛ በተረፈ ከሀገር ውስጥ ለዚህ በጀት ማለት ነው የተሰበሰበው ገቢ ወደ 350 ቢሊዮን እንደሆነና የበጀት ጉድለቱም 126 ቢሊዮን ብር ብቻ እንደሆነ ይሄን እንግዲህ ከውጭ ብድርና ከሀገር ውስጥ ብድር የሚሟላ እንደሆነ ነበር የተገለጸው ባጭሩ።
አዎ፣ መቼም ብቻ የሚባል አይደለም። 126 ቢሊዮን ትንሽ ቁጥር አይደለም። እሱ ትንሽ ቁጥር አይደለም። መንግስት እንዴት እንደሚያሟላው ያውቃል። ምክንያቱም ይሄ የበጀት ክፍተት ነው በሀገሮች በኢኮኖሚ ላይ ምጣኔ ሀብት ላይ በአስተዳደራቸውም ላይ ብዙ ጊዜ ችግር የሚፈጥረው እና እንግዲህ ወደፊት ዘርዘር ያሉ ትንታኔዎችን እያያዝን እንመለሳለን የባለሙያዎችንም ወደዛ ጉዳይ። እንግዲህ በበጀቱ ጉዳይ ለጊዜው ይሄንን ያህል ከተነጋገርን መቼም የኢትዮጵያ ፓርላማ በዚህ ጊዜ ተሰብስቦ የሰሞኑን የሀገሪቱን ሁኔታ በተለይ ኢትዮጵያ ውስጥ በኦሮሚያ ክልል ከ320 ወረዳዎች የኦሮሚያ በ40 ውስጥ የተከሰተውን የጸጥታ ችግር ያለመረጋጋትና የሁከት ሁኔታ ሳይመክር አይቀርምና ተነስቶ ነበር ይሄ ጉዳይ?
አዎ፣ ተነስቶ ነበረ። ከተለያዩ ጥያቄዎች ተነስተው ጠቅላይ ሚኒስትሩ መልስ ሰጥተዋል። እነዚህ ጥያቄዎች በትክክል የደረሰውን ጉዳት እንኳ በብዛት ባይገቡበትም ይሄ ከሀገሪቱ አጠቃላይ ፖለቲካ አኳያ ምን መሆን እንዳለበት፣ እንዴት መሄድ እንደሚገባ በእሳቸው አስተያየት እሳቸው አመለካከት ያለውን ገልጸዋል። እና እሳቸው እንደሚሉት ኦሮሞ ባለፈው 100 ዓመት ለነጻነት ታግሏል እና በዚህ ትግልም ነጻ ወጥቷል። ከዚህ በኋላ የመሳሪያ ትግል ያስፈልጋል ብዬ እኔ አላምንም ነው የሚሉት። በተለይ የዚህ ሁከት መነሻ የሆነውን እውቁን የሙዚቃ ሰው ሀጫሉ ሁንዴሳን ሞት አንስተው በተናገሩት መሰረት ሲሆን እንደሱ በግልጽነት በጨዋነት እና ደግሞ በጀግንነት ፊት ለፊት ነው መታገል ካለባችሁ መታገል ያለባችሁ። ውጭ ያላችሁ ዝመት ተነሳ ብላችሁ ሰውን ንጹሁን ሰው ለዚህ ለቀውስና ለውከት የምትቀሰቅሱ እዚህ መድረኩ ተመቻችቶላችኋልና መታችሁ በጀግንነት በድፍረት ተከራከሩ እንጂ ውጭ ሆናችሁ አስቀስቅሱ የሚል ነበር የሰጡት። ስለዚህ ይሄ ቀውስ ሁለተኛ እንዳይመለስ በተቻለ መጠን በሰላም ቢሆን ይሻላል፣ በድርድር ቢሆን ይሻላል። ሰላማዊ መንገድና ጦርነትን ግን በአንድ ላይ አያይዞ መሄድ ከዚህ በኋላ አይሆንም። በተለይ ደግሞ እንደውም ከሀገር መፍረስ ጋር አያይዞ የተናገሩት ምናልባት ብዙ ሰዎችን ያስገረመ አባባል ብለዋል። ይህን ላሰማ መሰለኝ ከተሳካ ድምጻቸውን ይዤዋለሁ የሚሆን ከሆነ።
መልካም ቀጥል። እሺ ቀጥል መልሳቸው።
ኢትዮጵያን ማፍረስ የሚቻለው መጀመሪያ እኛ ካፈረስ በኋላ እንጂ እኛ ተከፍተን ኢትዮጵያን ማፍረስ ለማንም አይፈቅድ መሆኑን በደንብ መገንዘብ ነው። አይፈቅድም። እኛ የመራ እኛ በህይወት እያለን ኢትዮጵያን ማፍረስ አፈርስ ለማንም ማንም ሰው ከኢትዮጵያ በታች ነው። ይህን አክብሮ መሄድ አስፈላጊ ይሆናል። ይህ ካልሆነና ጦርነት ነው መፍትሄው፣ ሰላም አያስፈልግም፣ ዲሞክራሲ አያስፈልግም የሚል ከሆነ ደግሞ ህግ ማስከበር ስራ የሚሰራ ይሆናል። እና እንደዚህ አሁን ያለው በቅናት ላይ የተመሰረተ ፖለቲካ፣ ኦሮሞን የከፋፈለ ፖለቲካ፣ ኢትዮጵያን የከፋፈለ ፖለቲካ አይጠቅም፣ አይጠቅም። ኦሮሞ አንድ ነው። ሌሎች የኢትዮጵያ ወንድሞቹ ጋር በአንድነት ኢትዮጵያ ይገነባ። ይሄ ነው የትግል መንገዱ። ይቀጥለው ሚሄ መከፋፈል ለጠላት እንጂ ለማንም አይበጅ። ውጊያ አያስፈልግም፣ ግጭት አያስፈልግም። አሁንም ለግጭት የሚያዘጋጁን አርሱ ናቸው። እኛ ምን ላይ ማተኮር እንዳለብን እና ብልጽግና እንዴት እንደምናወጣ ክሊር እይታ ስላለን በረታ ተረባው ግጭት ውስጥ እየገባ የኢትዮጵያ መስሉ ከማናገር አንፈልግም።
ይህን ነበር ያሉት እንግዲህ የጠቅላይ ሚኒስትሩ። እንደውም ሌላም የጨምሩት ነገር ነበረ። እኛ በጉርሻዎች ስንጣላ ሞሰቡን ሊቀሙን የተዘጋጁ እንዳሉ መርሳት የለብንም ብለዋል።
ለመሆኑ በዚህ ፓርላማ ላይ ሪፖርት ቀርቧል? ስለ ሰሞኑ ሁኔታ በቁጥሮች የተደገፉ የደረሰውን በህይወት ላይ በንብረት ላይ በአካል ላይ የደረሰውን ጉዳት የሚመለከቱ ቃላት በአስተያየትም ደረጃ ይሁን በሪፖርት ደረጃ ቀርቧል?
የለም፣ አልቀረበም። ይህን በተመለከተ ሰሞኑን በተከታታይ ከሚመለከታቸው አካላት ከጠቅላይ አቃቤ ህግ ጨምሮ ወይንም ጠቅላይ አቃቤ ህግ ተጓ ጨምሮ ሌሎችም አካላት እየሰጡ ነው እንጂ በዚህ ስብሰባ ላይ የተነሳ ነገር አልነበረም። ዝርዝር ነገር ማለት ነው።
ፓርላማው መመሪያም አልሰጠም፣ ጉዳዩ እንዲመረመር በቅርበት እንዲታይ የተነሳ ሀሳብ የለም።
አልተነሳም። እንደው ያነሳው ነገር ህግ እንዲከበር ነበረ። ይህን በተመለከተ እሳቸውም በጣም አስምተው አጉልተው ናገሩት። ከዚህ በኋላ ህግ እንደሚከበር የህግ የበላይነት መከበር እንዳለበት ማንም ሰው ቢሆን በረብሻና በውካታ በምንም አይነት ቢሆን ስልጣን ለመያዝ አይቻልም ብለው አጥብቀው የተናገሩበት ጉዳይ እንጂ ዝርዝር ነው የደረሱ ጉዳቶችን በተመለከተ በአሃዝ የተደገፈ ነገር የቀረበ ነገር የለም።
መለስካቸው፣ መቼም ስለ ጉርሻና ስለ መሶብ ካነሳ እሳቸው ይህንን ካሉ ሰሞኑንም የተናገሩት ነገር አለ። የህዳሴን ጉዳይ መጠርጠር የሚከብድ አይመስለኝም። እና በዚህ ጉዳይ ላይ ያነሱት ሀሳብ ይኖር ይሆን ወይም በፓርላማው የተነሳ ከእሳቸውም ባይሆን?
አዎ፣ ከፓርላማም ተነስቷል። እሳቸውም በሰፊው ያተቱበት ጉዳይ ነው የህዳሴ ግድብ ጉዳይ። የህዳሴ ግድብ ጉዳይ በእርግጥ በአሁኑ ጊዜ በዝርዝር የማላነሳቸው ነገሮች አሉ ብሎ የተዋቸው ነገሮች ቢኖሩም በአሁኑ ጊዜ የደረሰበት ደረጃ አለ ጥርጥር ኢትዮጵያ ውሃ ልትይዝበት የምችልበት ደረጃ ላይ እንደደረሰች እና እያያዘችም እንደሆነች ጠቁመዋል፣ ፍንጭ ሰጥተዋል። ሁሉም በተለይ ደግሞ በዘመኑ የሰጠው የእርጥበት መጠን ወይም ዝናብ ማለት ነው በየትኛውም አካባቢ ጥሩ ሆኖ ስለተገኘ ይሄ አመቺ ሁኔታንም ፈጥሯል ብለው ተናግረዋል። ከዚያም በላይ ግን የተሰራው ስራ በህዳሴ ግድብ ላይ ባለፉት ሁለት ዓመታት በጣም አመርቂ ስራ እንደተሰራ፣ ለዚህም እንደውም ብዙ ራስ መቻለ ፈንጠዝያ ሊደረግለት ይገባ ነበር ሁሉ ብለዋል። ፈንጠዝያ የኔ ቃል ነው፣ እሳቸው ያሉት ሴሌብሬሽን ነው። እና እንደዛ ማድረግ የሚገባ ነበር፣ አልተደረገም። ይሁን እና በጣም ጥሩ ደረጃ ላይ እንደደረሰ። ከዚያም በተረፈ ደግሞ በአሁኑ ጊዜ የህዳሴ ግድብ ጉዳይ በታችኛው እና በላይኛው ተፋሰስ ሀገሮች በተለይ የታችኛው ተፋሰስ ሀገሮች በተመለከተ በአሁኑ ጊዜ እነ ግብጽ ወደ ውጭ ወስደውት የነበረውን ወደ ተባበሩት መንግስታት ድርጅት ወስደውት የነበረውን ወደ አረብ ሊግ ወስደውት የነበረውን አሁን የኢትዮጵያ ዲፕሎማሲ በማሸነፉ ወደ አፍሪካ ህብረት ተመልሷል እና ይሄ ትልቅ ድል እንደሆነ ጭምር አመልክተዋል። እንግዲህ
ከዛ በተረፈ በአሁኑ ጊዜ ከግብጽና ከሱዳን ጋር ስላለው ሁኔታ ስለ አሜሪካና ስለ ጸጥታ ጥበቃ ምክር ቤት ያነሱት ጉዳይ ነው ይሆን? ድርድሩ በምን ሁኔታ ላይ እየተካሄደ እንደሆነ ሰሞኑን በነበረው መግለጫ በሁለት ሳምንታት ውስጥ ውሃውን የመሙላት ስራ እንደሚጀመርና በዚሁ ጊዜ ውስጥ ስምምነት ላይ እንደሚደረስ ባለስልጣናቱ ሲናገሩ ነበር። የሁሉም ወገኖች በዚህ ላይ የተነሳ ሐሳብ አለ።
እንግዲህ በአሁኑ ጊዜ በአጠቃላይ ያው በተባበሩት መንግስታት ድርጅት ሰጠው ምክር ቤት የነበረው ሊከተል እንደሚችል ፍንጭ ሰጥተዋል። ይሁንና ዋናው ጉዳይ ዋናው ክርክር የህዳሴ ግድብ ጉዳይ ወደ አፍሪካ ህብረት መመለሱን በአጽንኦት ተናግረዋል። ከዛ በተረፈ ግን አሁንም ቢሆን ውይይት ካለፉት ቀናት ወዲህ እንደቀጠለ ገልጸዋል። ይህንን አክቹዋሊ ቀደም ብሎም በኢትዮጵያ ባለስልጣናት ተነግሮ እንደነበረ አስታውሳለሁ። ከዚህ ውጭ ሌላ ዝርዝር ጉዳይ አልተናገሩም።
ያው እንግዲህ ህዳሴ ግድብ በሁለት ሳምንታት ውስጥ ውሃ የመሙላት ስራ ይጀምራል ከተባለ አንድ ሳምንት አልፎታል። እንግዲህ ጥቂት ቀናት ናቸው የሚቀሩት ለዚያ ጊዜ እና የውሃ ሚኒስትሩ ዶክተር ስለሺ በቀለም ሰሞኑን በተያዘለት ጊዜ እንደሚጀመር ደግመው ገልጸው ነበረ። እሳቸውንም ለማግኘት ጥረት እያደረግን ነው። ወደዛ ጉዳይ እንግዲህ ሰፋ አድርገን እንመለሳለን በሌላ ዘገባ። ወደ ምርጫ ጉዳይ ስቲል እንግዲህ ብዙ አወዛጋቢ የሆነ ጉዳይ ነው በአሁኑ ጊዜ በኢትዮጵያ ውስጥ በፖለቲከኞቹም በክልሎች ደረጃ በተለይ ትግራይ ክልልን አስመልክቶ ፌዴራል መንግስቱ ትጥጫ ውስጥ የገባባቸው ሁኔታዎች ሁሉ አሉና ምን ተብሏል? በዚህ ስብሰባ ላይ
የምርጫ ጉዳይ የተነሳው ከኮሮና ቫይረስ ጋር በተያያዘ ነበረ። አሁንም ቢሆን በዚህ ውይይት በዚህ በዛሬው ውሎ የተነሳው ይሄ ነበረና እሳቸውም ከዚህ ጋር አያይዘው እንደተናገሩት ይሄንን ምርጫ ከማንም በላይ በተያዘለት ጊዜ እንዲካሄድ ፈልጎ የነበረው እሳቸው የሚመሩት ፓርቲ ብልጽግና እንደነበረ ተናግረዋል። ይህንም ከነ ማስረጃው ይሄ ምክር ቤት ትዕዛዝ ቢሰጥ ማለትም ለምርጫ ቦርድ ትዕዛዝ ቢሰጥ ምርጫ ቦርድ አስቀድሞ በዚህ ጉዳይ ላይ ውይይት ከተቃዋሚ ፓርቲዎች ጋር በሙሉ ባካሄደበት ጊዜ አቋሙ የብልጽግና ፓርቲ አቋም ምን እንደሆነ ሊያሳይ ስለሚችል ይህን ውዝግብ ይህን ውዥንብር ሁሉ ሊያጠራ ይችላል ብሎ ያሉትን ቪዲዮ ቢታይ ያላቸውን ሀሳብ ለምክር ቤቱ ሰንዝረዋል። ምክር ቤቱን በቀጥታ የስራ ግንኙነት ያለው ማለት ከምርጫ ቦርድ ጋር ምክር ቤቱ ስለሆነ ይህንን ምንሳችን ይህንም ትዕዛዝ ወይም ይህንን ሀሳብ ሊያቀርብለት የሚችለው ለምርጫ ቦርዱ ይህ አካል ስለሆነ ቀርቦ ቢታይ ለህዝብ ግልጽ ቢሆን የብልጽግና ፓርቲ ኮሮና ባይመጣ ኖሮ ከማንኛውም ፓርቲ በተሻለ ሁኔታ የተደራጀ እና የማይቸገር ነበረ ለማድረግ። ይሁን እና በኮሮና ምክንያት ይሄ ዝግጅት እንዳልተሳካ በአሁኑ ጊዜ ብዙ አገሮች ሳቸው እንደምስሉት ሲጠቅሱ ወደ 58 ሀገሮች በኮሮና ቫይረስ ምክንያት ምርጫቸውን እንዳስተጓጉሉና እንዳስተላለፉ። ይሁንና እኛ ሀገር እንደሌሎች የበለጸጉ ሀገሮች የተደላደለ በጣም የተስፋፋ የተሳለጠ እና የሰላ መሰረተ ልማት ቢኖረን ኖሮ ምርጫውን ማካሄድ ይቻል ነበር። ምክንያቱም የአንድ ቀን ምርጫ ሊሆን ይችል ነበር፣ የአንድ ቀን ሂደት ሊሆን ይችል ነበር። ሌላው ሂደት በሙሉ ራሱን በቻለ መንገድ ሊካሄድ ይችል ነበር። ይሄ ግን በእኛ ሀገር ሁኔታ ስለማይቻል ይህን ሲሉ እንግዲህ የመገናኛ ነገር ነው የሚያነሱት፣ የፖስታ ቤትን እና የመሳሰሉትን ነገሮች በሙሉ የሶሻል ሴኪሪቲ ነምበር መታወቂያ ብሔራዊ መታወቂያን ጭምር ነበር የሚያነሱት። ይሄ ሁሉ ያልተደራጀና ገና ወደ ኋላ ያለ መሰረተ ልማት ስለሆነ ይሄን ማድረግ ስለማይቻል ነው እንጂ ይሄ ቢሆን ኖሮ አናሳልፈውም ነበር። ይሄ ግን ስለሆነ መተላለፋለን። በዚህ ሁሉ ሁኔታ ግን እንደኛ ሀገር ባለው ሁኔታ በአሁኑ ጊዜ ምርጫ ለማካሄድ ቢሞከር ድራማ ነው የሚሰራው ያሉት። ድራማውን ደግሞ የለመድነው ነው። ይሄ ድራማ በምንም አይነት መንገድ ዲሞክራሲን ሊመሰርት አይችልም። ዲሞክራሲን ለመመስረት የህዝብን ደህንነት ለመጠበቅ የሚችል መንግስት ለመመስረት ከፈለግን 8-9 ወር ብንታገስ ይሻላል ነው የሚሉት። እንግዲህ እሳቸው
የምርጫውን ጉዳይ አስመልክቶ እንደ ሌሎቹ ሁሉ ሰፋ አድርገን የምንነጋገርበት ጉዳይ ነው እና ወደ አነሳኸው ወደ ኮቪድ-19 እንመለስ እስቲ። እንግዲህ አሁን የብዙ ነገሮች መስተጓጎል ምክንያት የሆነው ኮቪድ-19 ነው እና በተለይ ከጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል እንደማየው ከ6 ወደ 6500 የሚጠጋ ሰው ነው የኢትዮጵያ መንግስት ራሱ በቅርቡ በሰጠው መግለጫ የሚነገረው የኮሮና ቫይረስ የተጋለጡ ሰዎች ቁጥር በምርመራ የተረጋገጠ እና የሞቱም ቁጥር ከመቶ በላይ እንደሆነ ተገልጿል እና ኮሮና ቫይረስን በመከላከል እና ኮቪድ-19ን በመቆጣጠር በኩል እየተሰራ ስላለው ስራ ፓርላማው የተወያየበት የሰጠው መመሪያ አለ የሰማው
እንደ ዋና ጉዳይ ሆኖ በምክር ቤቱ አልተነሳም። በርግጥ ቅድም እንዳልኩ ከምርጫው ጋር ተያይዞ የመጣ ጉዳይ ነው እንጂ በዝርዝር አልተነሳም። ይሁንና እሳቸው በዚህ ረገድም ከኢኮኖሚው ጋራም በተያያዘ ከበጀቱ ጋር በተያያዘም አያይዘው አንስተው ስለነበረ ዝርዝር ነገር ባይናገሩም አሁን ስላለው ሁኔታ ባይናገሩም ኮቪድ-19ን ለመከላከል ለመመከት መንግስታቸው እስከዛሬ ያደረገውን ወደፊትም ሊያደርግ የሚችለውና የሚገባውን ነገር በአጠቃላይ ተናግረዋል። ይሁንና እንደው ካነሳው አይቀር በዚህ ዛሬ የጤና ጥበቃ ሚኒስትሯ ዶክተር ሊያ ከበደ እንደተናገሩት ዛሬ ምን ሆነ ባለፉት ጥቂት ቀናት አገሪቱ ደርሳበት ከነበረው የምርመራ አቅሟ እንኳ ማለት ወደ 3000 4000 ድረስ ይመረመር ነበር። ባለፉት ሁከት በነገሰባቸው ቀናት ግን ይሄን ማድረግ ባለመቻሉ በእውነት ትልቅ ጉድለት እንደተፈጠረ የማያጠራጥር ነገር ነው እና ይህንንም እንደው በተቻለ መጠን ህዝብ ተገንዝቦ እንዲህ ያሉ አስቸጋሪ ሁኔታዎች በተፈጠሩ ጊዜ ሁሉ በጣም ቀላል የሆኑት የመከላከያ ጉዳዮች ወይንም መንገዶች እንዲከተሉ ማሳሰቢያ ሰጥቶ ነበረ ባጭሩ እንደው ለመግለጽ እና ስለ ኮቪድ ግን በዛሬው ውሎ በአብዛኛው ከሌላ ነገር ጋር ይጣመር የተነሳ ነው እንጂ ዝርዝር ጉዳይ የተነሳ ነገር የለም ማለት ነው። ከአሃዝ ጋር የተያያዘ
ሌላው ጉዳይ የ10ኛው የክልል ምስረታ ከታወጀ ባለፈው ቅዳሜ ማለት ነው የመጀመሪያው ስብሰባ መሆኑ ነው ይሄ የፓርላማውና ከሲዳማ ክልልና በአጠቃላይ ደግሞ ከደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል ጋር በተያያዘ የተነሳ ጉዳይ ይኖር ይሆን?
አዎ ተነስቷል። በትክክል ሰለሞን፣ እንደውም በረቂቅ አዋጁ ላይ ወይዘሮ ለምለም ሂደጎ መታረም አለበት ብሎ ከቀረቧቸው አንዱና በቅርብ ጊዜ እርማት የተደረገባቸው ነገሮች እንዳሉ የሚያመለክተው የሲዳማ ክልል እንደ ክልል ሆኖ ከተዋቀረበትና ይፋ ከተደረገበት ጊዜ ጀምሮ በዚህ በበጀቱ ላይ የተጨመሩ ማስተካከያዎችን አንስተው አስገብተዋል። አንዱ ከዚህ መካከል ማለት ነው ቀደም ሲል ለደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ተበጅቶ የነበረው መጠን አነስ ብሎ ለአዲሱ ክልል የተሰጠው ሲያቀርቡ ለመጪው ዓመት ለዚህ ክልል የተሰጠው የበጀት ድጎማ ማለት መሰለኝ እርግጠኛ አይደለሁም እዚህ ላይ 6.9 ቢሊዮን ብር እንደተመደበለት ተናግረዋል። እና አዲሱ 10ኛው የኢትዮጵያ ክልል ከ9ኙ ክልሎች ሌላ ተጨማሪ 10ኛው ሲዳማ ክልል በዚህ በጀትም ላይ የታቀፈና በትክክል የተመለከተ እንደነበረ ግልጽ ነው። ከዚሁ ጋር ተያይዞ ግን በደቡብ ብሔር ብሔረሰቦችና ህዝቦች ክልል ከቅርብ ጊዜ ወዲህ በክልል የመደራጀት ጥያቄ ተፋፍሞ እየመጣ እንደሆነ ይታወቃል። ለዚህም ጠቅላይ ሚኒስትር አብይ የሰጧቸው አንዳንድ መልሶች ነበሩ እና ይህንን ጉዳይ መያዝ ያለበት አሁንም በጥንቃቄ እንደሆነ አመልክተዋል። በሰላማዊ መንገድ እስከሆነ ድረስ ሊፈታ የማይችል ጉዳይ እንደሆነ አመልክተዋል። ይሄ የደቡብ ጉዳይ 2 ክልል ይሁን 3 ክልል ይሁን 10 ክልል ይሁን ይህን ማድረግ የማይቻል ነገር አይደለም። ይሁንና በሚጠቅምና ዘላቂ ሊሆን በሚችል መንገድ ቢሆን ይመረጣል፣ ሰላማዊ መንገድ ቢሆን ይመረጣል የሚል ነገር ነው ያነሱት። እና ከዚህ በፊት ለምሳሌ ለውጡ ከመከሰቱ ከ2 ዓመት በፊት ተቋቁሞ የነበረ ኮሚቴ አጥንቶት የነበረውን ነገር ነው በኋላ የተለያዩ አካላት አይሆንም ብለው ተከላክለው በቀደሙ ካድሬዎች ተከናወነ እና ለራሳቸው ጥቅም ሲሉ ያደረጉት ነው በማለት ስለተቃወሙት እሳቸው በክልሉ በተለያየ ስፍራ በተለያየ ዞን በተለያዩ ወረዳዎች አድርግ ያለው ባሉት ስብሰባዎችና ከህዝቡ ጋር ባደረጉት ውይይት ተነስተው የሰላም አምባሳደሮች በሚል አንድ ሌላ ጥናት የሚያካሄድ ቡድን ካቋቋሙ በኋላ ያደረገውን እና ያመጣውን የጥናት ውጤት በስራ ላይ ለመዋልም ቢሞከርም አሁንም ተቃውሞ ስለጋጠመው ስራ አስፈጻሚ ወገን የሚያደርገው ሁሉ አድርጎ ስለጨረሰ ከዚህ በኋላ የፌዴሬሽን ምክር ቤት ይህን ጉዳይ ውሳኔ የመስጠት ህገ መንግስታዊም መብትም ኃላፊነትም ያለበት ስለሆነ የፌዴሬሽን ምክር ቤት ጉዳዩን አጥንቶም አስጠንቶም መልስ ይሰጣል። ግን ይህ ሁሉ ሲሆን በሰላም በውይይት ብቻ መሆን እንዳለበት፣ ከዚያ ውጭ ግን በኃይልና በመሳሰሉ ጉዳዮች ለማድረግ የሚደረገውን ነገር ህግ የማስከበር ስራ እናካሄዳለን ብለው እዚህም ላይ እንደገና በድጋሜ በአጽንኦት ተናግረዋል፣ ተገልጸዋል።
እንግዲህ መለስካቸው ከኮቪድ-19 ጋር በተያያዘ በአስቸኳይ ጊዜ ሁኔታ ውስጥ ትገኛለች ሀገሪቱ፣ በፖለቲካ ምክንያት ባይሆንም። ነገር ግን ከዚሁ ጋር ተያይዞ ደግሞ ሰሞኑን እየተነሱ ያሉት ችግሮችን እስራቶችን ያስከተሉ ናቸው። አንዳንድ ቦታዎች ላይ የሰብአዊ መብቶች ጥያቄዎች ይነሳሉ። በሁለቱም በኩል እየተፈጸሙ ናቸው የሚባሉ የሰብአዊ መብቶች ጉዳዮች ስጋት ያደረባቸው እንዳሉ ይናገራሉ። የኢንተርኔት መቋረጥም እንደዚሁ ጥያቄዎችን እያስነሳ ነው ያለው እና ፓርላማው በዚህ ጉዳይ ላይ የተነጋገረው ጉዳይ አለ።
እስካሁን ድረስ በተለይ የሰላም እጦትን በተመለከተ አንድ የፓርላማ አባል ይሄ ግጭቶች መሳሪያ ባነገቡ ኃይሎች እና በመንግስት መካከል በሚደረግ ግጭት ብዙ ችግር፣ ብዙ ጉለት፣ ብዙ የሰውም ሆነ የንብረት ውድመት እየደረሰ ስለሆነ ይሄ በሰላማዊ መንገድ የሚሆንበት መንገድ የለም የሚል አይነት ጥያቄ ቀርቦ ነበረ። እሳቸው እንዳሉት ይህን ነገር አስቀድመን ነው የሚሉት እሳቸው። የእሳቸው መንግስት እንደሚለው በሰላም ለማድረግ የሚቻለን ሁሉ አድርገናል፣ አሁንም ይሄ መንገድ ክፍት ነው የሚሉት እሳቸው እና ያንን ለማድረግ ያልፈለጉት በእሳቸው አባባል
ጠቅላይ ሚኒስትሩ ነው
ተረንግቦ። አዎ ጠቅላይ ሚኒስትሩ እንደሚሉት መሳሪያ አንግበው የፖለቲካ ዓላማቸውን ከግብ ለማድረስ የሚፈልጉ ያሉት ብቻ ናቸው እንጂ በእኛ በኩል የሰላሙን መንገድ መርጠን ለዛም በተደጋጋሚ ጥሪ አድርገን አሁንም ጉዳዩ እንዳልተዘጋ በዚያ መንገድ ምንም ነገር ማድረግ እንደሚቻል ጠቁመዋል፣ ፍንጭ ሰጥተዋል። ይሁንና ይሄ ሲደረግ ግን ህግን ከማስከበር ወደኋላ አንልም ብለዋል። ይህንን በአጽንኦት ደጋግሞ ተናግረዋል እሳቸው ዛሬ። እንዳልከውም የሰብአዊ መብቶች ጉዳይን በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት እንደውም ታስረዋል የተባሉትን በአዲስ አበባ ውስጥ የሚገኙ እስረኞችን ሳይታሰብ ብዙ ጊዜ እንደሚያደርገው ኮሚሽኑ በኮሚሽነሩ የሚመራ ቡድን ጉብኝት አድርጎ ጉድለት አሉ የሚላቸውን ጠቅሶ ታሳሪዎችን ሁሉ እንዳነጋገረ ኮሚሽኑ መግለጫ ወጥቷል። እውነት ነው እንግዲህ የሚደርሰው በየትኛውም ነጻ በሆነ አካል የሚደርሰው የሰብአዊ መብት ጥሰት ከመጀመሪያ እስከ መጨረሻ መታየት እንዳለበት፣ ከዚህ በፊትም መንግስት በዚህ ጉዳይ ላይ ምንም እንቅፋት ሊፈጥር እንደማይፈልግ የገለጸ ይመስለኛል። ነገር ግን ይሄ መጣራት ያለበት ጉዳይ ነው ሁልጊዜም ቢሆን።
መለስካቸው በጣም አመሰግናለሁኝ ለዘገባህ። ደህና ነሽ?
አመሰግናለሁ ሰለሞን። መልካም ምሽት።